dabarsu asirratti raawwata. Qophii boruutii walitti deebinaa gama keenyaan nagaatti bula. Amma sagantaa afaan Amaaraatti itti fufa.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ህዳር 16 2013 ዓ.ም ምህረት ዝግጅታችን አሁን ጀመረ። ኢትዮጵያ ውስጥ ባለው ሁኔታ የመንግስታቱን ድርጅት ጨምሮ መሪ ዓለም አቀፍ ተቋማት ስጋታቸውን እየገለጹ ነው። በኢትዮጵያ የውስጥ ችግር የውጭ አካላት ጣልቃ መግባት እንደማይችሉ ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። እነዚህንና ሌሎች ዘገባዎችን በመሽቱ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለሰዓቱ ዋና ዋና ያለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅታዬ ነኝ። ኢትዮጵያ ሉዓላዊት ሀገር እንደመሆኗ የራሷን ህጎች በራሷ ግዛቶች ውስጥ የማስከበር መብት አላት ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አጥብቀው አስገነዘቡ። ዓለም አቀፉ ማህበረሰብ በትግራይ ክልል እየተካሄደ ባለው ውጊያ ጉዳይ ጣልቃ እንዳይገባም ጠይቀዋል። መንግስታችን ከበጎ አሳቢነት በመነሳት ስጋት የሚያሰሙትን ያመሰግናል፣ ሆኖም የራሳችንን ጉዳይ ራሳችን የመፍታት አቅሙ አለን ሲሉ ነው ያከሉት ጠቅላይ ሚኒስትሩ። የወዳጆቻችን ስጋትና ምክር ይገባናል፣ ነገር ግን በውስጥ ጉዳያችን የሚደረግ ጣልቃ ገብነትን አንቀበልም። ስለሆነም ዓለም አቀፉ ማህበረሰብ ተቀባይነትም ህጋዊነትም ከሌለው የጣልቃ ገብነት አድራጎት እንዲቆጠብ በዓለም አቀፍ ህግ የተደነገገውን መሰረታዊ ጣልቃ ያለመግባት መርህ እንዲያከብር እንጠይቃለን ብለዋል። የኢትዮጵያ ጠቅላይ ሚኒስትር ዛሬ ይህንን ማሳሰቢያ ያወጡት ለህወሓት መሪዎችና ተዋጊዎች እጃቸውን እንዲሰጡ ያቀረቡት የ72 ሰዓት የጊዜ ገደብ ዛሬ ረቡዕ ማታ ከማብቃቱ ቀደም ብለው ነው። የህወሓት መሪዎች የእጅ ስጡ የጊዜ ገደቡን አንቀበልም ማለታቸው ይታወሳል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በትግራይ ክልል ስለቀጠለው ውጊያ ትናንት ማክሰኞ ከቀትር በኋላ ሊያደርግ የነበረው ውይይት ለሌላ ጊዜ ተላልፏል። በተዛመደ ዜና ትግራይ ክልል ውስጥ ያለው ሁኔታ በብርቱ እያሰጋቸው መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ እና የድርጅቱ የሰብአዊ ጉዳዮች ከፍተኛ ኮሚሽነሯ ሚሼል ባሽሌ ተናገሩ። ሁለቱ የመንግስታቱ ድርጅት ኃላፊዎች ትናንት በተናጠል ባወጧቸው መልእክቶቻቸው በግጭቶች ውስጥ ያሉ ወገኖች ሁሉ ለሲቪሎች ሙሉ ጥበቃ እንዲያደርጉና ለሰብአዊ አቅርቦቶች ሁኔታዎችን እንዲያመቻቹ አሳስበዋል። በሌላ በኩል ደግሞ ኢትዮጵያ ውስጥ ያለው ሁኔታ አካባቢውን ማናጋት መጀመሩ አስግቶኛል ያሉት የአውሮፓ ህብረት ከፍተኛ ተጠሪና ምክትል ፕሬዚደንት ጆሴፍ ቦሬል ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋራ ትናንት ብረሰልስ ላይ ተገናኝተው ተነጋግረዋል። እንዲሁም ኢትዮጵያ ውስጥ ሶስተኛ ሳምንት ያስቆጠረ ባለው ግጭት ውስጥ ያሉ ወገኖች ሁሉ ህጻናትን እንዲታደጉ የተባበሩት መንግስታት የህጻናት ደራሽ ድርጅት ዩኒሴፍ ተማጽኖ አቅርቧል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ይህ በዚህ እንዳለ የኢትዮጵያ የሰብአዊ መብት ኮሚሽን ኢሰመኮ ትናንት ባወጣው ሪፖርቱ በምዕራብ ትግራይ ማይካድራ ከተማ ላይ ቢያንስ 600 በሚሆኑ ሲቪሎች ላይ አማሮችና ወልቃይቶችን ለይቶ ባነጣጠረ ጥቃት ጭፍጨፋ ያካሄደው ሳምሪ በሚል ስም የተደራጀ የትግራይ ወጣቶች መደበኛ ያልሆነ ቡድን መሆኑን ባደረገው ምርመራ እንዳረጋገጠ አስታውቋል። የትግራይ ህዝባዊ ነጻ አውጪ ግንባር ህወሓት ለኢሰመኮ ሪፖርት ለጊዜው የሰጠው ምላሽ ባናገኝም ካሁን በፊት ግን ክሱን እንዳስተባበለ የሚታወስ ነው። በተዛመደ ዜና የሰብአዊ ረድኤት ድርጅቶች በኢትዮጵያ የትግራይ ክልል የሚካሄደውን ውጊያ ሸሽተው ወደ ሱዳን መግባታቸውን የቀጠሉትን ስደተኞች ለመርዳት ጥረታቸውን እያጠናከሩ መሆናቸው ታውቋል። በሱዳን የተባበሩት መንግስታት የስደተኞች ኮሚሽን ያጣዳፊ እርዳታ አስተባባሪ ሄንስ ሄዘማን በየቀኑ በሺዎች የተቆጠሩ ኢትዮጵያውያን ሱዳን እየገቡ ናቸው ብለዋል። የዩኤንኤችሲአር ስደተኛ መዝጋቢ ቡድን እስካሁን ከ40 ሺህ በላይ መመዝገቡን ነው የገለጹት። ስደተኞቹ የሚገቡት በከሰላ ክፍለ ግዛት በሐምዲያት፣ በጋደሪፍ ክፍለ ግዛት በሉግዲ የድንበር ኬላ በኩል መሆኑንና ባለፈው ሳምንት መጨረሻ ደግሞ በደቡባዊ ድንበር በአደራፊ በኩል 700 የሚሆኑ ኢትዮጵያውያን ድንበር አቋርጠዋል ብለዋል። ውጊያው ከቀጠለ የሚሰደደው ሰው ቁጥር ፈጥኖ 200 ሺህ ሊገባ ይችላል ሲሉ የተባበሩት መንግስታቱ ባለስልጣን ተናግረዋል። ወደ ኢትዮጵያ የኮቪድ-19 ይዞታ ዜና ስናመራ ደግሞ ባለፉት 24 ሰዓታት ውስጥ 5283 ሰዎች የኮሮና ቫይረስ ምርመራ ተከናውኖላቸዋል። 518ቱ ላይ ቫይረሱ መገኘቱን የጤና ጥበቃ ሚኒስቴር ዕለታዊ መረጃ ያመለክታል። 399ኙ የተገኙት አዲስ አበባ ውስጥ በተካሄደ ምርመራ ሲሆን በዚሁ ጊዜ 3 ሰዎች፣ 2ቱ በአዲስ አበባ፣ 1 በሲዳማ ክልል በኮቪድ-19 ሳቢያ ህይወታቸው ማለፉንም አክሎ ገልጿል ሚኒስቴሩ። ትናንት 4091 ሰዎች ተመርምረዋል። 388 ሰዎች ላይ ቫይረሱ ተገኝቷል። 271ዱ አዲስ አበባ ውስጥ ሲሆን የተቀሩት ከተለያዩ ክልሎች ከተሞች የተመረመሩ ናቸው። ትናንት በኮቪድ ሳቢያ የ10 ሰው ህይወት ማለፉንም 4ቱ አዲስ አበባ ውስጥ፣ 5ቱ በኦሮሚያ ክልል፣ 1 ሰው ደግሞ አማራ ክልል የህክምና ማዕከል ህይወታቸው ማለፉን የጤና ሚኒስቴር መረጃው ጨምሮ ጠቁመዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፉት ሳምንታት በኬንያ ከ10 በላይ ሐኪሞች በኮቪድ-19 ምክንያት ህይወታቸው በማለፉ የሀገሪቱ የጤና ባለሙያዎች ማህበር የስራ ማቆም አድማ ሊጠራ መሆኑን አስታውቋል። ዶክተሮቹ ህይወታቸው ያለፈው መንግስት በቂ የግል የመከላከያ ቁሳቁስ ባለማቅረቡ በመሆኑ ኃላፊነት መውሰድ አለበት ሲል ማህበሩ አሳስቧል። የማህበሩ ተወካዮች መንግስት ጥያቄያችንን ህዳር ወር መጨረሻ ድረስ ካልመለሰ የሥራ ማቆም አድማ ለማድረግ እንገደዳለን ሲልም አስታውቋል። ከናይሮቢ ገልሞ ዳዊት ቀጣዩን ዘገባ ይዟል።
የኬንያ የጤና ባለሙያዎች ማህበር ባሳለፍነው ሳምንት ብቻ በኬንያ እየተባባሰ በመጣው የኮሮና ቫይረስ ወረርሽኝ ምክንያት ለኮቪድ-19 የተጋለጡ 10 የጤና ዶክተሮች መሞታቸውን ገልጿል። ከ10ሩ 4ቱ ዶክተሮች ባለፈው አርብ የሞቱ ሲሆኑ ብዙዎቹ በዘርፉ ረጅም ልምድ ያካበቱ ናቸው ተብሏል። ይህ ሁኔታ የኬንያ ህክምና ባለሙያዎች ማህበርን አስቆጥቷል። ማህበሩ የሐኪሞቹ ህይወት እንዲህ እንደዋዛ ያለፈው የኬንያ መንግስት ተገቢ እንክብካቤ ስላላደረገላቸው ነው ብሏል። ዶክተር ቺባንዚ ሟቾንዳ የኬንያ የጤና ባለሙያዎች ማህበር ጊዜያዊ ምክትል ኃላፊ ናቸው። የእነዚህ ሰዎች ሞት በጣም የሚያሳዝን ነው። በግዛት አስተዳደር ባሉ ሆስፒታሎች ውስጥ ያለው ኦክሲጅን እጥረትም እንዳለ ነው። በመሬት ላይ ምንም ነገር ሳይሰራ ለስምንት ወራት ስለ ዝግጅት ማውራት ምንም ጥቅም የለውም። በተለይ ስለ ለይቶ ማቆያ የሚነገረው ከእውነት የራቀ ነው። እንደውም አንዳንዶቹ አሁን ተዘግተዋል። ተጨማሪ ዶክተሮች የመቅጠር ጥያቄ ለድርድር የሚቀርብ አይደለም። የኬንያ የጤና ሚኒስቴር ባለፈው ነሐሴ 188 የጤና ሐኪሞችን ቀጥሮ ነበር። እነዚህ አዲስ የተቀጠሩ ዶክተሮች ደሞዝ አልተከፈላቸውም። በዛ ላይ የስድስት ወር የሥራ ስምምነት ብቻ ነው የተሰጣቸው። ለይቶ ማቆያ ውስጥ ሲሰሩም የጤና መድህን የላቸውም። ይህንን እያደረገ በዶክተሮች ላይ እየተጫወተ ያለው የግዛት አስተዳደር ኃላፊዎች ናቸው ይላሉ ምክትል ዋና ጸሐፊው። ዶክተር ሟቾንዳ መንግስት የሚቀጠሩ ሐኪሞች ቁጥርንም እንዲያሳድግ ጠይቀዋል። በሀገሩ ስላለው የጤና ባለሙያዎች እጥረት ሲያብራሩ አሁን በመንግስት ሆስፒታሎች ያሉ ዶክተሮች በለይቶ ማቆያ ላሉ ህመምተኞች አገልግሎት እንዲሰጡ እየተገደዱ ስላለ በኬንያ ያሉ ካውንቲ ወይም ግዛት አስተዳደሮች እያንዳንዳቸው ቢያንስ 50 ሐኪሞችን መቅጠር ይኖርባቸዋል ብለዋል። ዶክተር ሳሙኤል ኦኖኮ የማህበሩ ሰብሳቢም በለይቶ ማቆያ ያለው ሁኔታ ሐኪሞችን ለዚህ ችግር መዳረጉን ገልጸዋል። ለሐኪሞችና ለሀገሩ ዜጎች ሲባል ማህበራቸው ከህዳር 27 በኋላ የሥራ ማቆም አድማ እንደሚጠራ አስታውቀዋል። የኬንያ የጤና ባለሙያዎች ማህበር ከስራ ማቆም አድማው በፊት መሟላት አለባቸው ብሎ ያስቀመጠው 11 ቅድመ ሁኔታዎችን ነው። ከነሱም ዋነኞቹ ሐኪሞች የጤና መድህን እንዲኖራቸው፣ የግል የጤና መጠበቂያ ቁሳቁስ በበቂ እንዲቀርብ፣ ተጨማሪ የጤና ባለሙያዎች እንዲቀጠሩ፣ ለተቀጠሩት ደመወዛቸው በአፋጣኝ እንዲከፈላቸው የሚሉና ሌሎች ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የዩናይትድ ስቴትስ የበሽታ ቁጥጥርና መከላከል ማዕከል ሲዲሲ ለኮቪድ-19 ተጋላጭ የሆኑ ሰዎች ተለይተው መቆየት የሚገባቸው ጊዜ ሊቀንስ መሆኑን ባለስልጣናት አስታወቁ። ባለው መመሪያ መሰረት ለቫይረሱ የተጋለጡ ሰዎች እስከ 14 ቀን ራሳቸውን አግልለው መቆየት እንዳለባቸው ቢመከርም ትናንት ባለስልጣናት እንዳስታወቁት አንድ ሰው ባጠረው ጊዜ ውስጥ ተመርምሮ ከቫይረሱ ነፃ መሆኑን ካረጋገጠ ተለይቶ የሚቀመጥበት ጊዜ ሊያጥር ይችላል ነው የተባለው። ይበዚህ እንዳለ የዩናይትድ ስቴትስ መንግስት የኮቪድ-19 መከላከያ ክትባት ፈቃድ እንዳገኘ የመጀመሪያውን ዙር ለመክተብ ዝግጁ መሆኑን አስታውቋል። የመንግስት አፈጻጸም ዋና ሹም ጀነራል ጉስታፍ ፐርና ማክሰኞ ዕለት ለጋዜጠኞች በሰጡት ቃል በሁለት ኩባንያዎች የተሰሩ 40 ሚሊዮን ክትባቶች በታህሳስ ወር መጨረሻ ዝግጁ ይሆናሉ ብለዋል። የመድኃኒትና የምግብ አስተዳደር FDA ፋይዘር ኩባንያ የጠየቀውን ያስቸኳይ ጊዜ ፈቃድ እስከ ታህሳስ 10 ድረስ ይሰጠዋል ተብሎ ይጠበቃል። ሌላው ኩባንያ ሞደርና የፈቃድ ማመልከቻውን በቅርቡ እንደሚያስገባ ታውቋል። ሁለቱም ኩባንያዎች በመጨረሻ ሙከራ ምዕራፎቻቸው በክትባቶቻቸው አመርቂ ውጤት ማግኘታቸውን እንደገለጹ ይታወሳል። ባለፈው ሳምንት የዩናይትድ ስቴትስ መንግስት ለክፍለ ግዛቶችና በመጀመሪያው ዙር ምን ያህል ክትባት እንደሚደርሳቸው በቅድሚያ ማን ክትባቱን ማግኘት እንዳለበት የሚዘረዝረውን እቅድ ይፋ አድርጓል። የመጀመሪያውን ዙር የሚከተቡት የጤና ዘርፍ ሰራተኞች እንደሚሆኑ ነው የሚጠበቀው። መጪው ሚያዝያ ወር ላይ ደግሞ ለሁሉም የዩናይትድ ስቴትስ ነዋሪዎች ይዳረሳል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የእረቡ ህዳር 16 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃችኋለን። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንለፍ። ትግራይ ክልል ውስጥ ያለው ሁኔታ በብርቱ ያሰጋቸው መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እና የድርጅቱ የሰብአዊ ጉዳዮች ከፍተኛ ኮሚሽነር ሚሼል ባሸሌ ተናግረዋል። ሁለቱ የመንግስታቱ ድርጅት ኃላፊዎች ትላንት በተናጠል ባወጧቸው መልእክቶች በግጭቱ ውስጥ ያሉ ወገኖች ሁሉ ለሲቪሎች ሙሉ ጥበቃ እንዲያደርጉና ለሰብአዊ አቅርቦቶች ሁኔታዎችን እንዲያመቻቹ አሳስበዋል። በሌላ በኩል ደግሞ ኢትዮጵያ ውስጥ ያለው ሁኔታ አካባቢውን ማናጋት መጀመሩ አስግቶኛል ያሉት የአውሮፓ ህብረት ከፍተኛ ተጠሪ ምክትል ፕሬዚዳንት ዮሴፍ ቦሬል ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ትላንት በብራስልስ ተገናኝተው ተነጋግረዋል። እንዲሁም ኢትዮጵያ ውስጥ ሶስተኛ ሳምንቱን እያስቆጠረ ባለው ግጭት ውስጥ ያሉ ሁሉ ህጻናትን እንዲታደጉ የተባበሩት መንግስታት ድርጅት የህጻናት ደራሽ ድርጅት ዩኒሴፍ አሳስቧል። ሰለሞን አባተ ዝርዝሩን ይዟል።
ትግራይ ውስጥ እየተካሄደ ባለው ውጊያ ተሳታፊ የሆኑ ወገኖች ሁሉ ኃይሎቻቸው ሲቪሉን ህዝብ ያለማቋረጥ ከአደጋ እንዲጠብቁና እንዲከላከሉ ግልጽና የማያሻማ ትዕዛዝ እንዲሰጡ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌ አሳስበዋል። መቀለን ለመቆጣጠር በሚካሄደው ውጊያ ከሁለቱም ወገኖች የሚሰሙት የተካረሩና የተጋጋሉ ንግግሮች እንዲሁም ተጋላጭ በሆኑትና ፍርሃት ውስጥ ባሉ ሲቪሎች ላይ የከፋ አደጋ ደቅኖባቸዋል ብለዋል ከፍተኛ ኮሚሽነሯ። መንግስቱ የ72 ሰዓታት ገደብ ካወጀ በኋላ በመቀሌ ዙሪያ ካለው ከበባና እንዲሁም የታንክና የከባድ መሳሪያ ክምችት ጋር እየተሰሙ ያሉት ንግግሮች ዓለም አቀፍ የሰብአዊ መብቶች ሕግን ወደ መርገጥ እንዳይወስዱ እንደሚፈሩም አመልክተዋል። እንዲህ አይነት ንግግሮች በጸብ ወቅት ሲቪሎችን ከአደጋ ለመጠበቅ የተነደፉት አጥርቶ የመለየት የተመጣጣኝነትና የጥንቃቄ መርሆችን ወደ መጣስ የማምራት አዝማሚያ ሊኖር መቻሉን ያሳያሉ ብለዋል ባሸለይ። ውሃት ሲቪሉን ህዝብ እንደ ከለላ አድርጎ መሽጓል ተብሎ ለሚሰማው ክስ ከፍተኛ ኮሚሽነሯ በሰጡት አስተያየት በዓለም አቀፍ ህግ መሰረት በግጭቶች ውስጥ ያሉ ወገኖች በየይዞታቸው ስር ያሉ ሲቪሎችን ሁሉ ከጥቃቶች ለመጠበቅ አስፈላጊ እርምጃዎችን ሁሉ መውሰድ አለባቸው። በግልጽ በሚታይ ሁኔታ ወታደራዊ ኢላማዎችን ህዝብ ከበዛባቸው አካባቢዎች ማራቅ ይገባቸዋል ብለዋል። ይህ ሁኔታ ግን የኢትዮጵያ መንግስትም ሰላማዊ ሰው በብዛት የሚኖርባቸውን አካባቢዎች እንዲደበድብ ነጻ ፈቃድ የሚሰጠው አይደለም ሲሉ አክለዋል ባሸሌ። ዓለም አቀፍ ህግ በሌላው ወገን ጠባይ አሳበው ሊጥሱት የሚቻል እንዳልሆነ ሁለቱም ወገኖች ሊገነዘቡት እንደሚገባ ማስታወስ ፈልጋለሁ ብለዋል የሰብአዊ መብቶች ከፍተኛ ኮሚሽነሯ። ሲቪሎችን ከአደጋ መጠበቅ ከምንም በላይ እንደሆነ ማሳስበዋል። ባሸሌ አክለውም ትግራይ ውስጥ የግንኙነቶች መቋረጥና በዚህም ምክንያት ቤተሰቦች መገናኘት አለመቻላቸው የመንግስታቱ ድርጅትም በአካባቢው ያለውን የሰብአዊ መብቶች አያያዝና ሰብአዊ ሁኔታዎች በቅርበት ለመከታተል መቸገሩም በጥልቅ እንደሚረብሻቸው ተናግረዋል። የዘፈቀደ ስርዓቶች፣ ግድያዎች እንዲሁም በትግራይ ተወላጆች ላይ የመነጠልና የማግለል ሁኔታዎች መኖራቸውን የሚጠቁሙ ሪፖርቶች እየደረሷቸው መሆኑንም ሚሼል ባሸሌ ጠቁመው ከጥቅምት 28 አንስቶ ባለው ጊዜ ውስጥ ከ40,000 በላይ ቁጥር ያለው ሰው ከትግራይ ክልል ተሰዶ ሱዳን መግባቱን አስታውሰዋል። ሁሉም ወገኖች ለንግግር እየተደረገ ላለው ጥረት አዎንታዊ ምላሽ እንዲሰጡ፣ እርዳታ በብርቱ ለሚፈልጉ ሁሉ ማድረስ እንዲቻል ያልተረበሸ ሁኔታን እንዲያመቻቹ፣ ለእርዳታ ሰራተኞች ደህንነት ጥበቃ እንዲያደርጉ እማጸናለሁ ብለዋል የመንግስታቱ ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ሚሼል ባሸሌ በመልእክታቸው መጨረሻ። በሌላ በኩል ትግራይ ክልል ውስጥና በአካባቢውም ያለው ሁኔታ አብዝቶ ያሳሰባቸው መሆኑን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኢትዮጵያ መሪዎች መቀሌን ለመያዝ በሚያደርጉት እንቅስቃሴ ሲቪሎችን ከአደጋ ለመጠበቅ፣ ሰብአዊ መብቶችን ለማክበርና እጅግ አስፈላጊ የሆነው ሰብአዊ እርዳታ ለሚያስፈልጋቸው ያለ ችግር እንዲደርስ ማድረግ የሚችሉትን ሁሉ እንዲያደርጉ ጥሪ አሰምተዋል። ለደህንነታቸው የሚሸሹና እርዳታ የሚፈልጉ ሰዎች የጎሳ ማንነታቸው ግምት ውስጥ ሳይገባ ብሔራዊም ሆነ ዓለም አቀፍ ወሰኖች ሁሉ ነጻና ክፍት እንዲደረጉላቸውም ጠይቀዋል። ለግጭቱ ሰላማዊ መፍትሄ ለመፈለግ የአፍሪካ ህብረት ሊቀመንበር የሆኑት ፕሬዚደንት ሲሪል ራማፎሳ ለጀመሩት ተነሳሽነት የመንግስታቱ ድርጅት ሙሉ ድጋፍ እንደሚሰጥም ጉቴሬሽ ተናግረዋል። ሁሉም ወገኖች ውጥረትን እንዲያረግቡ ማሳስበዋል። ይህ በእንዲህ እንዳለ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ዛሬ ብራስልስ ላይ ተገናኝተው መነጋገራቸውን የገለጹት የአውሮፓ ህብረት ከፍተኛ ተጠሪና ምክትል ፕሬዚደንት ዮሴፕ ቦሬል ኢትዮጵያ በፈታኝ ጊዜ ውስጥ እያለፈች ናት ብለዋል። እየጨመሩ የመጡ የጎሳ ማንነትን የለዩ ጥቃቶች፣ የበዛ ሰብአዊ ጉዳት፣ የሰብአዊ መብቶች መጣስ፣ የዓለም አቀፍ ህግ አለመከበር አበርትተው እንደሚያሳስቧቸውና ኢትዮጵያ ውስጥ ያለው ግጭት ለአካባቢውም ጦስ እየሆነ መጥቷል የሚል ግንዛቤ እንዳላቸው ለምክትል ጠቅላይ ሚኒስትሩ እንደገለጹላቸው ቦሬል አመልክተዋል። ሰብአዊ ሁኔታው ኢትዮጵያ ውስጥም በአካባቢውም በግልጽ ደግሞም በተለይ ሱዳን ውስጥ እየተበላሸ የመምጣቱን ነገር እንዲሁም የዓለም አቀፍ ህግን መከበር አስፈላጊነትም ከአቶ ደመቀ መኮንን ጋር አንስተው መመካከራቸውን ሚስተር ዮሴፕ ቦሬል ገልጸው ሲቪሎች በነጻነትና ደህንነታቸው ተጠብቆ መንቀሳቀስ እንዲችሉ፣ ለተጋላጭ ቡድኖችና ለውስጥ ተፈናቃዮች ጥበቃ እንዲደረግ ለኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጥሪ ማድረጋቸውን አስታውቀዋል። የአውሮፓ ህብረት መልእክት ግልጽ ነው ብለዋል ከፍተኛ ተጠሪውና ምክትል ፕሬዚደንቱ ዮሴፕ ቦሬል። እርዳታና ድጋፍ ለሚያስፈልጋቸው ሁሉ መድረስ የሚችልበትን ሁኔታ ሁሉም ወገኖች እንዲፈጥሩ፣ ጸብ እንዲያቆሙ፣ ማንም የውጭ ወገን ጣልቃ እንዳይገባ፣ መገናኛ ብዙሃኑ በነጻ መስራት እንዲችሉ ማድረግ፣ ሁኔታው በመባባስ እንዳይቀጥልም የአፍሪካ ህብረት ሊቀመንበር ከሰየሟቸው ከፍተኛ ልዑካን ጋር እንዲነጋገሩም የአውሮፓ ህብረት መልእክት መሆኑን ዮሴፕ ቦሬል ገልጸዋል። ይህ በእንዲህ እንዳለ የመቀሌ ነዋሪ ከሆነው ግማሽ ሚሊየን የሚሆን ህዝብ ግማሹ ህፃናት መሆናቸውን ዛሬ ባወጡት መልእክት የጠቆሙት የዩኒሴፍ ዋና ዳይሬክተር ሄንሪየታ ፎር ሁለቱም ወገኖች የያዙት ጦርነቱን የማቀጣጠል ወይም የማባባስ ዛቻና ስጋት እነዚህን ህፃናት ለቀጥተኛ አደጋ ያጋልጣቸዋል የሚል ብርቱ ፍርሃት እንዳሳደረባቸው ገልጸዋል። በግጭቱ ውስጥ ያሉ ወገኖች ሁሉ ውጊያውን ፈጥነው እንዲያቆሙና ሰላማዊ መፍትሄ እንዲፈልጉ እንጣራለን። ሰብአዊ ተቋማት ወደ ተጎጂና ተጋላጭ አካባቢዎች ፈጥነው ያለመስተጓጎልና ያለማቋረጥ መድረስ እንዲችሉ መደረግ አለበት ብለዋል ፎር። መቀሌ ውስጥና በሌሎችም የትግራይ አካባቢዎች ያሉ የሰብአዊ እርዳታ ሰራተኞች ደህንነት ጉዳይም እንደሚያሳስባቸው የጠቆሙት ሄንሪየታ ፎር ሁሉም ወገኖች ደህንነታቸውን ለማረጋገጥ የሚያስችሉ እርምጃዎችን ሁሉ እንዲወስዱ አሳስበዋል።
ሰለሞን አባተን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ የውስጥ ችግር የውጭ አካላት ጣልቃ መግባት እንደማይችሉ ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ኢትዮጵያ በድንበሯ ውስጥ ሕግ የማስከበር ኃላፊነቷን ዓለም አቀፍ ሕግጋትን ባከበረ መልኩ እንደምትፈጽምም አረጋገጡ። በሌላ በኩል ደግሞ የሀገሪቱ ሰብአዊ መብቶች ኮሚሽን በማይካድራ የተፈጸመው ጭፍጨፋ በጦር ወንጀል ሊፈረጅ እንደሚችል አመለከተ። መለስካቸው አመሃ ዝርዝር አለው።
ጠቅላይ ሚኒስትር አብይ አህመድ ዛሬ በፌስቡክ ገጻቸው ባሰፈሩት መግለጫ መንግስታቸው በትግራይ ክልል በማከናወን ላይ ነው ባሉት ሕግ የማስከበር ስራ ማንም የውጭ ኃይል ጣልቃ መግባት እንደማይችል አሳስበዋል። ጠቅላይ ሚኒስትሩ ይህን ማሳሰቢያ የሰጡት እንዲሁ በዘፈቀደ እንዳልሆነ ሲያመለክቱም በአንድ ሉዓላዊ መንግሥት የውስጥ ችግር ሌላ የውጭ ሀገር ወይንም አካል ጣልቃ መግባት እንደማይችል የተባበሩት መንግሥታት ድርጅት ቻርተር ድንጋጌን አንቀጽ 2:7 ለይተው በመጥቀስ እንዲህ ያለ ፍላጎት ከየት እንዲመጣ ተቀባይነት የለውም ብለዋል። ይሁንና ሕግ የማስከበሩ ሥራ አሳስቧቸው እገዛ ለማድረግ ጥያቄ ያቀረቡ የዓለም አቀፍ ማኅበረሰብ አባላትን አመስግነው መንግሥት አስፈላጊ ሆኖ ሲያገኘው ጥያቄ እንደሚያቀርብላቸው ጠቁመዋል። እስከዚያው ግን ሕግ የማስከበሩን ሥራ ዓለም አቀፍ ሕጎችን በማክበር እንደሚካሄድ አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ለዓለም አቀፉ ማኅበረሰብ ባስተላለፉት መልእክታቸው ኢትዮጵያ ሉዓላዊነቷን ጠብቃ ለረዥም ዘመናት የኖረች የተባበሩት መንግሥታት ድርጅት መሥራች አባል መሆኗን፣ የአፍሪካ አንድነት ድርጅት ዋና መሥራች መሆኗን አስታውሰው ዓለም አቀፋዊ ግዴታዎቿን፣ መርሆችንና ሕጎችን አጥብቃ ተግባራዊ የምታደርግ ሀገር እንደሆነች አስገንዝበዋል። በሌላ በኩል ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን አደረግኩት ባለው የሰብአዊ መብቶች ጥሰት ፈጣን ምርመራና የመጀመሪያ ደረጃ ዘገባ በምዕራብ ትግራይ የተፈጸመው ጭፍጨፋ ምናልባት ይህ ከፍተኛ የሰብአዊ መብቶች ጥሰት በሰብአዊነት ላይ የተፈጸመ ወንጀል ወይንም ክራይምስ አጌንስት ሁማኒቲ እና የጦር ወንጀል ወይም ወር ክራይም ሊሆን እንደሚችል የሚያመለክት ነው ብሏል። ጥቅምት 30 ቀን 2013 ዓ.ም በማይካድራ ከተማ ሳምሪ በሚባለው የወጣቶች ቡድንና በአካባቢ ፖሊስና ሚሊሻ የተፈጸመው ብሔር ተኮር ጭፍጨፋ ከ600 በላይ ሰዎች እንደተገደሉ ገልጾ አፋጣኝ እልባት የሚሹ የሰብአዊ መብቶች ጥሰቶች እንዳሉና የመፍትሄ ምክረ ሐሳቦችንም አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ ተቋም የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በሚያካሂዱት ጦርነት ከጦርነቱ ጋር ምንም ግንኙነት የሌላቸውን ሰላማዊ ዜጎች ደህንነት እንዲጠብቁ አሳሰቡ። ሲቪሎች ስር ተሸሽጎ ጦርነት ማካሄድ ዓለም አቀፍ ወንጀል በመሆኑ በውጊያ ላይ የተሳተፉ ያሉ ሁለቱም ወገኖች ከዚህ ተግባር ሊቆጠቡ ይገባል ብሏል። በተጨማሪም መንግስት የሰብአዊ ረድኤት አቅራቢዎች ወደ ስፍራው ገብተው ተገኝተው ድጋፍ እንዲሰጡ ሁኔታዎችን እንዲያመቻች ጥሪ አቅርበዋል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍሳሐ ተክሌ ከትላንት በስቲያ የወጣውን የድርጅታቸውን ማሳሰቢያ የያዘ መግለጫ ሲያብራሩ ጠቅላይ ሚኒስትር አብይ አህመድ መቀሌ ለሚገኙ የህወሓት ተዋጊዎች የ72 ሰዓታት የጊዜ ገደብ ካስቀመጡ በኋላ የኢትዮጵያ ሰራዊት ቃል አቀባይ የሆኑት ኮሎኔል ደጀኔ ጸጋዬ በመንግስቱ ቴሌቪዥን ጣቢያ ቀርበው የመቀሌ ከተማ ነዋሪዎች ከህዝባዊ ወያኔ ሓርነት ትግራይ ሰራዊት እንዲነጠሉ ካልሆነ ግን ለአደጋ ሊጋለጡ እንደሚችሉ አይነት ትርጉም ያለው ማሳሰቢያ መስጠታቸው በራሱ አሳሳቢ ጉዳይ ነው ብለዋል።
መቀሌ እንግዲህ ወደ 500 ሺህ በላይ ህዝብ ያለባት ከተማ እንደሆነች ይነገራል። በዚህ በከተማ ላይ የሚደረግ ጦርነት ደግሞ በጦርነት ውስጥ ተሳታፊ ያልሆኑ ወይም ደግሞ ሲቪል የምንላቸውን የህብረተሰብ ክፍሎች ሊጎዳ ይችላል እና ይሄ ስቴትመንት በጣም አሳስበው ነው። በሌላኛውም በገን የተነገረው ነገር እንደዚሁ አሳሳቢ ነው እና አንደኛ ያው መንግስትም ሲቪሊያን ላይ የሚደርሰውን ጉዳት ለመቀነስ እንሞክራለን እንቀጥላለን ብሏል።
አቶ ፍስሀ ውጊያው ወደ መቀሌ የተጠጋ የሚሄድ ከሆነ ከጦርነቱ ጋር ምንም ግንኙነት የሌላቸው ሰላማዊ ዜጎች የመጎዳት እድላቸው ሰፊ በመሆኑ እነርሱ እንዳይጎዱ አስፈላጊ ጥንቃቄ መደረግ አለበት ብለዋል።
በዚህ ጦርነት ውስጥ ለሚሳተፈው የመከላከያ ኃይል ሆነ ለሌላም አካላት ግልጽ የሆነ ትዕዛዝ ያስፈልጋል። ያ ትዕዛዝም ደግሞ በጦርነቱ ተሳታፊ ያልሆኑ ወገኖችን ሲቪሊያን ማለት ነው። ከዛ በተጨማሪ ደግሞ የሲቪሊያን ተቋማት ለምሳሌ ሆስፒታል፣ ቤተክርስቲያናት፣ ትምህርት ቤቶች እነዚህ እንዳይጎዱ አስፈላጊውን ጥንቃቄ እንዲያደርጉ ግልጽ የሆነ መመሪያ ሊሰጣቸው እንደሚገባ ነው ያሳስብ ነው። ከዛ በተጨማሪ ደግሞ በከተማ በሚደረግ ጦርነት ውስጥ ሰፊ ቦታዎችን የማዳረስ አቅም ያላቸው መሳሪያዎች ለምሳሌ እንደ ሞርታር፣ መድፍ እና እነዚህ አንድ ቦታ ፈንድተው ደግሞ ተቀጣጣይ የሆኑ የማይመሩ የአውሮፕላን ቦምቦች እነዚህ አይነት መንትኖች መጠቀም ልክ አይደለም የሚለውን ለማሳሰብ ነው።
ማሳሰቢያው ለኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓትም ነው ያሉት አቶ ፍስሀ በህወሓትም በኩል ሰላማዊ ዜጎችን ከለላ በማድረግ የሚነገሩት ነገሮች ተመሳሳይ ናቸው ብለዋል።
ለሁለቱም ወገን ነው፣ ምክንያቱም በዛኛውም ወገን የሚነገሩ ነገሮች አሉ። ሰላማዊ ዜጎች በጦርነት ውስጥ እንዲሳተፉ የማነሳሳት ነገሮች አሉ እና በዚህ አጋጣሚ ማስታወስ የምፈልገው ማንኛውም ሰው በጦርነቱ እሳተፋለሁ ካለ ያው አስቸጋሪ ነው፣ ለሲቪሊያን ሊታይ አይችልም። ግን በዚህ ውስጥ ተሳትፎ የሌላቸው ሰዎችን እንዲኖራቸው ማነሳሳትም ተገቢ አይደለም እና ያወጣ ነው ማሳሰቢያ ለሁለቱም ወገኖች ነው።
የጦር ካምፖችን ሰብአዊ ከለላ በመስጠት ሰላማዊ ዜጎች በሚገኙበት ቦታ በመገንባትም ሆነ ወታደራዊ ቁሳቁስን ማስቀመጥ የጦር ወንጀል ነው ያሉት አቶ ፍስሀ ጦርነት የማይፈልጉና ከዛም ጋር ምንም ግንኙነት የሌላቸው ሰዎች እንዳይጎዱ ጥንቃቄ ማድረግ ይገባል ብለዋል።
በተለይ ደግሞ ሂውማን ሺልድ ወይም ደግሞ ሰብአዊ ከለላ መጠቀምም ልክ አይደለም። ለጦርነት ተገቢ ታርጌት ወይም ደግሞ ተገቢ ኢላማ ሊሆኑ የሚችሉ ለምሳሌ የሚሊታሪ ካምፖችን፣ የከባድ መሳሪያዎችን ወይም ደግሞ ሌሎች ለሚሊታሪ አገልግሎት የሚውሉ መገልገያዎችን በሙሉ በሲቪሊያን ባሉበት አካባቢ ማስቀመጥም የጦር ወንጀል ሊሆን ይችላል፣ መሆን የለበትም። በሲቪሊያን አካባቢ ያሉ ብሎ ደግሞ ሌላኛው ወገን ደግሞ ያንን እንደ ፈቃድ ማየት የለበትም። ነጥሎ መምታት መቻል አለበት። ለበለዚያ ሲቪሊያንን ያለ አግባብ መግደል የሚለው ወንጀል ውስጥ ይገባል እና ከዚህም እንዲንቀጠው ለሁለቱም ወገኖች ነው የምናሳስበው። የሚሊታሪ ቤዞችን የሲቪሊያን አካባቢ ላይ ማስቀመጥ እንደ ወንጀል ስለሚቆጠር
በተጨማሪም መንግስት የሰብአዊ እርዳታ አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻች ጥሪ አቅርበዋል።
በጦርነቱ የተያዙ ሰላማዊ ወገኖች የተለያዩ የሰብአዊ ቁሳቁሶች እጥረት እንዳለባቸው ሰምተናል። ስለዚህ ምግብም ሆነ ሌሎች ተጨማሪ ፋሲሊቲዎች የሚደርስበትን ሁኔታ እንዲያመቻቸው ነው የጠየቅነው። እዛ ላይ ደግሞ እንግዲህ የሰብአዊ መብት ሁኔታን የሚከታተሉ ባለሙያዎችም ጦርነቱ ባለባቸው ቦታዎች ሁሉ እንዲገቡ አስፈላጊ ሁኔታ እንዲመቻችላቸውም ጠይቀናል።
በተያያዘም ሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባይደርን ጠቅሶ ባወጣው አጭር ማሳሰቢያ ቀድሞውኑም በምግብ በነዳጅ እጥረትና በመገናኛ መስመር መቋረጥ የተጎዳው ከጦርነቱ ጋር ምንም ግንኙነት የሌለው የትግራይ ሕዝብ በጦርነቱ ጉዳት ሊደርስባቸው ይችላል የሚለው አሳሳቢ ጉዳይ መሆኑን ገልጸዋል። ሰላማዊ ዜጎች ባሉበት ቦታ ላይ ከሚደረግ ጦርነት ሰላማዊ ዜጎችን መጠበቅ ከባድ በመሆኑ በሁለቱም በኢትዮጵያ መንግስትም ሆነ በህወሓት በኩል በእነርሱ ቁጥጥር ስር ያሉ ሰላማዊ ዜጎችን ደህንነት የማረጋገጥ ኃላፊነት አለባቸው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። ለሰብአዊ ቀውስ የተጋለጡ ዜጎችን ለመርዳት ኢትዮጵያውያን አርቲስቶች፣ የመገናኛ ብዙሃን ባለሙያዎችና ተጽዕኖ ፈጣሪ ሰዎች ጥበብ ለሀገር ክብር በሚል ስያሜ እየተንቀሳቀሱ መሆኑን አስታውቀዋል። አርቲስቶቹ በነገው ዕለትም የትግራይን ክልል ለመርዳት ለአንድ ቀን የሚውል የሀገር ልጅ የማር እጅ የተሰኘ የገቢ ማሰባሰቢያ መርሃ ግብር አሰናድተዋል። ኤደን ገረመው የጥበብ ለሀገር አስተባባሪ የሆኑትን አቶ መሐመድ ካሳን አነጋግራ ተከታዩን ዘገባ አሰናድታለች።
ጥበብ ለሀገር ክብር በሚል መሪ ቃል የተሰባሰቡ አንጋፋና ወጣት የኪነ ጥበብ እንዲሁም የመገናኛ ብዙሃን ባለሙያዎች በሀገሪቱ በተለያዩ ቦታዎች ላይ እያጋጠሙ ያሉ ሰብአዊ ችግሮችን ለማገዝ እና በተናጠል ሲያደርጓቸው የነበሩትን እንቅስቃሴዎች ለማቀናጀት መሰባሰባቸው ተሰምቷል። በነገው ዕለትም በሀገር አቀፍ ደረጃ ለአንድ ቀን የሚውል የሀገር ልጅ የማር እጅ የተሰኘ የገቢ ማሰባሰቢያ በትግራይ ክልል ላሉ ወገኖች ያሰናዱ ሲሆን ከእንቅስቃሴው አስተባባሪዎች መካከል አንዱ የሆኑት አቶ መሐመድ ካሳ ዋና አላማውን እንዲህ ያስረዳሉ።
ይህ ሀሳብ የመነጨው ኪነ ጥበብ ባለሙያዎች፣ የመገናኛ ብዙሀን ሰዎች ምን እናድርግ፣ በግል ሰው ሰራሽ ተፈጥሯዊ ሁኔታዎች ላይ ሁላችንም የበኩላችን እናደርጋለን፣ በዚህ ርዕሰ ጉዳይ ላይ ግን ምን ማድረግ አለብን የሚል ውይይት ተካሄደ። ከዛ ጥበብ ለሀገር ክብር የሚል ዋና መሪ ቃል ተፈጠረ። በዛ መሪ ቃል ስር ሌሎች ንዑስ መሪ ቃላቶች ኖረው ለሀገር መከላከያ ክብር እቆማለሁ የሚል አንድ መርሃ ግብር ይሁን ተባለ። አሁን ነገ የሚካሄደው መርሃ ግብር ነው። ይሄ ደግሞ የሀገር ልጅ የማር እጅ በሚል ሰብአዊነት ላይ ትኩረት ያደረገ በዚህ ግጭት በዚህ ጦርነት የተጎዱትን ሁሉም አካባቢዎች ላይ ሄዶ የአካባቢውን ሰዎች ችግሮቻችንን ዘመዶቻችንን ጠይቀን ማጽናናት መጠየቅ ነው።
አቶ መሐመድ ነገ ሐሙስ ህዳር 17 ቀን በአዲስ አበባ የተለያዩ ተቋማትና የንግድ ማዕከላት አርቲስቶቹ አገልግልና የቃል መቀበያ ቅጽ በመያዝ እንደሚንቀሳቀሱና እንዲሁም በክልል ከተሞችም ከባህልና ከቱሪዝም ሚኒስቴር ጋር በመቀናጀት የገቢ ማሰባሰቢያ መርሃ ግብራቸውን እንደሚያስኬዱ ይገልጻሉ።
መርሃ ግብሩ አንድ ቀን ሙሉ ነው። የአዲስ አበባ ከተማ ውስጥ የሚገኙ ታዋቂ የኪነ ጥበብ ባለሙያዎች፣ የመገናኛ ብዙሀን ባለሙያዎች ይኖራሉ። በሌሎችም ክልሎች በየክልሉ ያሉ ታዋቂ የኪነ ጥበብና የመገናኛ ብዙሀን ባለሙያዎች አገልግል ይዘው አገልግላችን ለወገናችን አገልግላችን ለወገናችን ፍቅር የሚል ሁሉም በአቅማችን በሚችለው ልንደርስ በምንችልባቸው አካባቢዎች ሁሉ አገልግሎች ይዘን በአምራቾች፣ በአከፋፋዮች፣ ቸርቻሪዎች፣ ሁሉም አይነት ተቋማት መድረስ በምንችልባቸው አካባቢዎች ሁሉ አገልግሎች ይዘን እንዞራለን። የቃለ መግቢያ ሰነድ ይሰጣለን። ቃለ መግቢያው ላይ ሰዎች የሚደግፉትን ነገር ጽፈው የተከፈተው የባንክ አካውንት ቀጥታ ገቢ ያደርጋሉ። ቀጥታ ከኛ ጋር የካሽ ግንኙነት አይታቸውም። ለምን? ለማሰባሰብ ለቁጥጥር አይመችም። ከዛ ደግሞ ስርጭቱም ላይ ብዙ ልምድ ስለሌለን እኛ አይመችም። ከእዛ አካውንት ውስጥ ይገባል። አስገዳጅ የለውም። በበጎ ፈቃደኝነት የሚሰራ ስራ ተግባር ነው። የባንክ አካውንቱ አንድ ነው። የትን ቦታ ቢሆን ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ቢሆን ያሉ ሰዎች እንዲልቁ።
አቶ መሐመድ ጥበብ ለሀገር ክብር በሚል መሪ ቃል የተሰባሰቡ አርቲስቶች ገንዘቡ ተሰባስቦ እንዳበቃም በትግራይ ክልል በመገኘት ገንዘቡን ለማበርከትና ወገኖቻቸውን ለማጽናናት ማቀዳቸውን ገልጸው በቀጣይም የተለያዩ መሪ ቃሎችን በመጠቀም ህብረተሰቡን የማንቃትና እርዳታ የማድረግ ተሳትፏቸውን እንደሚቀጥሉ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በደቡብ ክልል በኮንሶ ዞንና አካባቢው በተፈጠረ ግጭት ለተፈናቀሉ ዜጎች ሰብአዊ ድጋፍ ማድረግ መጀመሩን የክልሉ አደጋ ስጋት ስራ አመራር ኮሚሽን ገለጸ። የኮሚሽኑ ኮሚሽነር ጋንታ ጋማ የተፈናቀሉ ዜጎችን በተመለከተ እንደተባለው 90,000 እንደማይደርስ ገልጸው ትክክለኛው ቁጥር የተለያዩ አካላትን አካቶ በተደራጀ ኮሚቴ እየተጣራ መሆኑን ለቪኦኤ አስታውቀዋል። ቪኦኤ ግጭቱ ከተቀሰቀሰባቸውና ብዙ ዜጎች ተፈናቀሉ ከተባለው ከኮንሶ ዞን ኮልሜና ቀበሌ ያነጋገራቸው ነዋሪዎች አንጻራዊ ያሉት ሰላም መኖሩን ገልጸው በቂ ሰብአዊ ድጋፍ እንዳልደረሳቸው ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
በኮንሶና በአሌ ወረዳ መካከል በመሬት ይገባኛል ጥያቄ የተፈጠረው ሁከት አያሌ ጉዳት አድርሷል። ቤቶችም መቃጠላቸውን ስማቸውን ያልተከሱ ያን ማን ተናግሯል?
አው የተፈናቀለ ሰው ብዙ ነው። በአቅማችን እየረዳናቸው ነው። ግን 577 አባወራና የማወራ ቤት ተቃጥሏል።
ግጭቱ ከተቀሰቀሰባቸውና ብዙ ዜጎች ከተፈናቀሉባቸው አንዱ የሆነው የኮልሜ ቀበሌ ነዋሪ አቶ ኩዴታ ኩዳኖም ከቀበሌው ከ4000 በላይ ዜጎች መፈናቀላቸውን ገልጿል። የተፈናቀሉ የቀበሌው ነዋሪዎች ወደ አማሮ ወረዳ፣ ከጎማይደ ቀበሌ ተፈናቀሉት ደግሞ ወደ 40 ምንጭ ከተማ ሄደው መጠለላቸውን ጠቅሰዋል። ቀደም ሲል የሰገን አካባቢ ህዝቦች ዞን በመባል ይጠራ የነበረው ዞኑ መፍረሱን ተከትሎ የዞኑ ማዕከል የነበረው ሰገን ከተማና በአቅራቢያው ያሉ ቀበሌያት የጎማይደ ልዩ ወረዳ የሚባል አዲስ መዋቅር እንፈጥራለን በማለታቸውና በእነሱ ተቃራኒ በቆሙ አካላት መካከል በተፈጠረ አለመግባባት ሁከት ተፈጥሮ ባሳለፍነው ሳምንት ብቻ 15 ሲቪሎች መገደላቸውን የጎማይደ ቀበሌ ነዋሪዎች ለቪኦኤ ተናግሯል። ነዋሪዎቹ እንዳሉት ባለፉት 4 ቀናት ውስጥ አንጻራዊ ነው ያሉት ሰላም ተፈጥሯል።
ብዙ ሰዎችን ያፈናቀለ ጦርነት ነው፣ ንብረት የወደመበት ነው። ግን በመሀል ረገብ ብሏል ሰሞኑ።
ነገር ግን በቂ ሰብአዊ ድጋፍ እንዳልተደረገላቸውም ገልጸዋል።
ድጋፍ በየት በኩል ነው የሚደረገው? አሁን በየቦታ መንገድ ተዘግቷል። ከጎንሶ ወደ 40 ምንጭ እንኳን በሽተኛ እዛ ለማድረስ አልተቻለም። አዲስ አበባ ተነስቶ እስከ ጂንጋ የሚገባው ራሱ አሁን በዚህ በኮልሜና በአሌ በኩል በተቀሰቀሰው ጦርነት አንጻር መንገዱ ምንም አያሻግርም። በዚህ ምክንያት እንግዲህ ከትላልቅ መኪናዎች በስተቀር አያልፍም።
በግጭቱ የታጠቁ ቡድኖችና የኦነግ ሸኔ እንደተሳተፉበት ነዋሪዎች ተናግሯል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጋንታ ጋማ በኮንሶ ዞን ለተፈናቀሉ ዜጎች ድጋፍ ማድረግ ከጀመሩ መቆየቱን ተናግሯል። በሐምሌ ወር በኮንሶና በአሌ ወረዳ መካከል በተፈጠረ ሁከት የተፈናቀሉ ከ25000 በላይ ዜጎችን ሲደግፉ መቆየታቸውን ገልጠው አሁንም ለተፈናቀሉ ዜጎች ሰብአዊ ድጋፍ ማድረግ መጀመሩን አስረድቷል።
አስቸኳይ ሰብአዊ ድጋፍ ምግብ ማብሰያዎችና ዘይት፣ ሌሎች ነገሮችን ያካተተ ድጋፍ ሲደረግ ነው የቆየው። ነገር ግን በቅርቡ ደግሞ በተለይ በኮንሶ ዞን ጉማይደ ከተማ አካባቢ ወይም ደግሞ ተራሼ ልዩ ወረዳ ጋቶ አካባቢ፣ ሰገን አካባቢ ላይ በተለይ አማሮ ልዩ ወረዳ ቡኒቲ አካባቢ ግጭቶች ተከስተዋል። ተራሼ አካባቢ በተለይ ተፈናቅሎ የመጣው ከጉማይደ ወይም ደግሞ ኮንሶ ዞን ሰገን ዙሪያ ወረዳ ከምትባለው በብዛት የተፈናቀሉ ሰዎች ያሉት ተራሼና 40 ምንጭ ላይ ነው። ስለዚህ እነዚህ አካላት በተለይ ደራሽ ያሉት ሪሶርስ እንዲያገኙ አድርገናል። 40 ምንጭ ያለውም ሰው ደግሞ ክልሉ አደጋ ስጋት ስራ አመራር ምክር ቤቱ አቅጣጫ መሰረት ሰው እስከሚመለስ ህይወቱን ማስቀጠል የሚችል ድጋፎች በጋሞ ዞን አማካኝነት እንዲቀርብ እየተደረገ ነው ያለው።
አቶ ጋንታ እናደርጋለን ስላሉት ድጋፍም የሚከተለውን ተናግሯል።
አንድ ሰው ለአንድ ወር 15 ኪሎ ግራም ነው ይህ የሚሰጠው። አልምግብ አለ፣ ዘይት አለ፣ በትክክል ወልድ ስታንዳርድ ያለው የሪሶርስ አቅርቦት ስርዓት አለ። በዛ ስርዓት መሰረት ነው ለአንድ ሰው ካልኩሌት ይደረግ የሚቀርበው። የተፈናቀለውን ሰው እየለየን ለዛ ሰው ለአንድ ወር የመሆን ቀለብ እየሰጠን ከቀለቡ ባለፈ ደግሞ አሁን እየሰራን ያለ ነው መጠለያውን ያጣው ሰው ፕላስቲክ ሺት አግኝቶ የሆነ እንጨቶችን አዘጋጅቶ እዛ ውስጥ መጠለያ መፍጠር እንዲችል፣ እስከዛው ግን ትምህርት ቤቶች፣ ሌሎች ማህበራዊ አገልግሎት መስጫ ተቋማት ላይ ሰው እንዲጠለል ተደርጎ ነው እየሰራ ያለውና
ከአንድ ሳምንት በፊት የተቀሰቀሰው ግጭት ብዙሀኑን እንዳፈናቀላቸው ሪፖርት ደርሶናል ያሉት አቶ ጋንታም ከዞኑ መንግስት ሪፖርት የተደረገው ከ94000 በላይ ዜጎች መፈናቀላቸውን የሚያሳይ ሲሆን ይህ መረጃ የተሳሳተ ነው ብሏል። ትክክለኛው ቁጥር የተለያዩ አካላትን አካቶ በተደራጀ ኮሚቴ የተጣራ መሆኑና በጥቂት ቀናት ውስጥ እንደሚታወቅም ለቪኦኤ አስታውቀዋል። የአካባቢው የጸጥታ ሁኔታ የተረጋጋ በመሆኑ የተፈናቀሉ ዜጎችን በአንድ ሳምንት ውስጥ ወደ ቀያቸው እንመልሳቸዋለን ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትዝታ ብላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራናችሁነን አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። ሆሮ ጉድሩ ወለጋ ዞን ሆሮ ቡሉቅ ወረዳ የመንግስት የጸጥታ ኃይሎች የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር በተያያዘ ሁለት ወጣቶችንና አንድ መምህር ገደሉ ሲሉ ከቤተሰብ መካከል የቅርብ ዘመድ ነኝ ያሉ ግለሰብ ገለጹ። የወረዳው ጸጥታና አስተዳደር ጽፈት ቤት ኃላፊ ግለሰቦቹ ስለመገደላቸው ለጽፈት ቤታቸው ያሳወቀ ባለመኖሩ ምንም አይነት ምርመራ አለመደረጉን አስታውቀዋል። በተመሳሳይ ሁኔታ በሰሜን ሸዋ ደራ ወረዳም አንድ ግለሰብ በጸጥታ ኃይሎች ከተያዘ በኋላ ተገድሎ መገኘቱን አንድ የአይን እማኝ ገልጿል። የደራ ወረዳ ጸጥታና አስተዳደር ጽፈት ቤት ኃላፊ ይህ ተገደለ የተባለው ግለሰብ በወረዳችንም አልታሰረም፣ በወረዳችንም የተገደለ ሰው የለም ብለዋል። ናኮር መልካ ተጨማሪ አለው።
በሆሮ ጉድሮ ወለጋ ዞን ሆሮ ቡሉቅ ወረዳ ሰቀላ ከተማ ለደህንነታቸው ስለሚሰጉ ስሜ እንዳይጠቀስ ሲሉ የጠየቁ ግለሰብ መምህር የሆነው የቅርብ ዘመዴ ባለፈው ሳምንት ሐሙስ እኔ ጋር ሲጫወት አምሽቶ ወደ ቤቱ እንዳመራ ነው የኦሮሚያ ልዩ ኃይል አባላት በምሽት የወሰዱት ይላሉ። አልጋ ላይ ተኝቶ ከባለቤቱና ሁለት ልጆቹ ጋር እየተጫወተ ባለበት የኦሮሚያ ልዩ ኃይሎች ቤቱን አንኳኩተው ሲከፍትላቸው ባለቤቱ እባካችሁን እሱን ተውና እኔን ይዛችሁ ሂዱ አለቻቸው። እነሱ ግን እሷንም ሳይሰሟት ከምሽቱ 3:30 ላይ ወስደውት ሄዱ። ሌሎችም ከወንድሜ ጋር ተይዘው የነበሩ ሁለት ወጣቶች ስለነበሩ ከጸጥታ አካላቱ ለማጣራት በመሞከርም መልስ የሰጠን አካል የለም። አርብ ምሽት 1:30 ላይ በመሳሪያ ተኩሰው እንደገደሏቸው ሰማን። ሬሳቸውም የተገኘው ቅዳሜ ጧት ነው ብለዋል። እኚህ ግለሰብ ከቅርብ ዘመዳቸው መምህር ኪቲላ ጉደታ በተጨማሪ ከተገደሉት ሁለት ወጣቶች መካከል አንዱ ብርሃኑ ገበየው ሲ በጉልበት ስራ ይተዳደር ነበር ብለዋል። ሌላው ጋዲስ አለማየሁ የሚባል ወጣት ደግሞ በመንግስት መስሪያ ቤት የጥበቃ ሰራተኛ ሆኖ ያገለግል ነበር ሲሉ ተናግረዋል። ግለሰቦቹ በጫካ ውስጥ ታጥቆ የሚንቀሳቀሰውን መንግስት ኦነግ ሸኔ ብሎ የሚጠራቸውን ራሳቸውን የኦሮሞ ነጻነት ሸማቂዎች የሚሉትን ኃይሎች ከመደገፍ ጋር ተያይዞ ተጠርጥረው የተያዙ መሆናቸውን ይናገራሉ። በሕግ መጠየቅ ነበረባቸው እንጂ ያለ ፍርድ መገደላቸው ትክክል አይደለም ሲሉም ገልጸዋል። የሆሮ ቡሉቅ ወረዳ ጸጥታና አስተዳደር ጽፈት ቤት ኃላፊ አቶ ፋንታውን ታዬ ግድያውን አስመልክቶ ለጽፈት ቤታቸው ያመለከተ አካል ባለመኖሩ ምርመራ አለመደረጉን ገልጸዋል። ስለ ግድያው መስማታቸውን ግን አልሸሸጉም። ከእስር ቤት እንዲወጣ ተደርጎ የተገደለ ግለሰብ የለም። እኛም ልክ እንደናንተው ወሬውን ነው የሰማነው እንጂ የምናውቀው ነገር የለም። ስለ ግድያው ያመለከተ ሰውም የለም። እኛም እያጣራን አይደለም። ምክንያቱም ያለማመልከቻ ምርመራ ማካሄድ አንችልም። የወረዳውንም ጸጥታ አስመልክቶ የተፈጠረ ችግር የለም። ሰላም ነው። ወንጀል የፈጸመም ካለ ሕጉ በሚያዘው መልኩ ይጠየቃል እንጂ እንዲሁ በፖሊስ ጣቢያ ታስሮ ከዛ ተወስዶ የሚገደል የለም። ይህ የጠላት አሉባልታ ነው ብለዋል። በተመሳሳይ ሁኔታ በሰሜን ሸዋ ደራ ወረዳ አሰፋ ኩሽ የተባለ ወጣት ባለፈው ሳምንት ውስጥ በጸጥታ አካላት ተገሏል ይላሉ የአይን እማኝ መሆናቸውን የሚናገሩት አቶ ድሯዳነ። ልጁ ጫካ ገብቶ ነበር። ከአካባቢው ጠፍቶ ወደ ባሌ ዞንም ሄዶ እንደነበር ይነገራል። ከዛም ተይዞ ወደ ሰሜን ሸዋ እንዲመጣ ተደረገ። በሰሜን ሸዋም ለአንድ ወር ገደማ ታስሮ ነበር። የጸጥታ አካላቱ ባለፈው ሳምንት ከዞን እስር ቤትም አምጥተው በዚሁ በደራ ወረዳ ውስጥ ገድለውት ለገጀማ በሚባል ጫካ ውስጥ ነው የጣሉት ብለዋል። ተገደለ ከተባለው ግለሰብ ቤተሰቦች ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የደራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አለባቸው አለቃ ይህ ተገደለ የተባለ ግለሰብ በወረዳችንም አልታሰረም፣ በወረዳችን የተገደለ ሰውም የለም ሲሉ አስተባብለዋል። በዚህ ዙሪያ ከሰሜን ሸዋ ፖሊስም ሆነ ጸጥታና አስተዳደር ጽህፈት ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በኮቪድ-19 ዙሪያ ለሚሰሩ የጤና ዘርፍ ሰራተኞች የተፈቀደው አበል እስካሁን አልተከፈለም። የኮቪድ-19 ወረርሽኝን በመከላከልና የሕክምና አገልግሎት በመስጠት በቀጥታ ለሚሳተፉ ለጤና ዘርፍ ሰራተኞች የተጋላጭነት ልዩ አበል እንዲከፈላቸው የሚያዘው አዋጅ በሚኒስትሮች ምክር ቤት ጸድቆ ከወጣ 6 ወር ቢያልፈውም እስካሁን ክፍያው እንዳልተፈጸመላቸው የጤና ባለሙያዎች ለአሜሪካ ድምጽ ተናግረዋል። ከአበል ክፍያው በተጨማሪ ቋሚ ደሞዝም ጊዜውን ጠብቆ ስለማይከፈል በኮቪድ-19 ዙሪያ የሚሰሩ ባለሙያዎች ከኮሮና ተጋላጭነት ባለፈ ለከፍተኛ የኢኮኖሚ ጫና መዳረጋቸውንም ተናግረዋል። በተለያዩ የኢትዮጵያ ክልሎች የሚሰሩ የጤና ባለሙያዎችን ያነጋገረችው ስምንሽ የቆየናት እንደሚከተለው አሰናድተዋለች።
የጤና ዘርፍ ሰራተኞች የኮቪድ-19 ወረርሽኝን ለመቆጣጠርና ለማከም በሚደረገው ጥረት ለበሽታው ያላቸውን ከፍተኛ ተጋላጭነትና እያበረከቱት ያለውን አስተዋጽኦ ከግምት ውስጥ በማስገባት የሚኒስትሮች ምክር ቤት ልዩ አበል እንዲከፈላቸው ውሳኔ ያስተላለፈው ግንቦት 14 2012 ዓ.ም ምረት ነበር። ነገር ግን ይህ ውሳኔ እስካሁን ተፈጻሚ እንዳልሆነና ወረርሽኙን ለመቆጣጠር በቀጥታ ተሳታፊ ሆነው የሚሰሩ የጤና ባለሙያዎችም ሆኑ ድጋፍ ሰጪ አካላት ምንም አይነት የአበል ክፍያ እያገኙ እንዳልሆነ በተለያዩ ክልሎች ያነጋገርናቸው የጤና ባለሙያዎች ይገልጻሉ። ከነዚህ ውስጥ አንዷ በደቡብ ክልል ወላይታ ዩኒቨርሲቲ ውስጥ በሚገኝ የኮሮና ሕክምና ማዕከል ውስጥ ላለፉት 5 ወራት ከቤተሰብ ተነጥላ የኮሮና ቫይረስ ህሙማንን እያከመች የምትገኘው ዶክተር አዲስ ሀብታሙ አንዷ ናት።
ምልክት ከሌላቸው ጀምሮ እስከ ሜካኒካል ቬንቲሌተር ወይም መተንፈሻ ማሽን ላይ እስካሉ ታካሚዎች ድረስ ቀን ማታ ሳንል በጣም ብዙ ታካሚ እያስተናገድን ነበር ያለ ነው እስካሁን። እና ያው ከቤተሰብ ተለይተን ያለ ነው፣ ከዘመድ ወዳጅ ርቀን ወደ 5 ወራችን ነው እዚህ ኮምፓውንድ ውስጥ ኮንፋይንድ ሆነን ያለ ነው። እና ምንም እንኳን አዋጁ ከግንቦት 14 ጀምሮ ታስቦ ከዛ በኋላ ክፍያው ተፈጻሚ እንዲሆን ሚኒስትሮች ምክር ቤት ቢያውጅም እስካሁን ድረስ ምንም አይነት የተጋላጭነት ክፍያ አልደረሰንም።
በተመሳሳይ ካለፈው ዓመት ሚያዝያ ወር ጀምሮ በአማራ ክልል ሰሜን ሸዋ ዞን የኮሮና ለይቶ ማቆያ የሕክምና ማዕከል ውስጥ በማገልገል ላይ የሚገኙት ዶክተር ኤፍሬም ቸርነት ምልክት ከማያሳዩ ህመምተኞች አንስቶ በመተንፈሻ መርጃ መሳሪያ እርዳታ እስከሚታከሙ ህመምተኞች ድረስ ድጋፍ የሚያደርጉ የጤና ባለሙያዎች ለወረርሽኙ ያላቸውን ተጋላጭነት ገልጸው ይህ ታሳቢ ተደርጎ እንዲከፈላቸው የተፈቀደው የአበል ክፍያ ባለመፈጸሙ እንዳሳዘናቸው ያስረዳሉ።
ከሌላው ማህበረሰብ በተለየ መልኩ ሙያችን ስለሚያስገድደን በቫይረስ ከተጠቁ ሰዎች ጋር ለብዙ ጊዜ አብረን እንቆያለን። እነሱ ይወጣሉ፣ ወደ ሌላ አዲስ ተጠቅቶ ይመጣል። እኛ ግን እዛው ነው የምንሆነው እና ተጋላጭነታችን ተከታታይ ነው ማለት የሚቋረጥ ነገር አይደለም። እዛው እስካለን ድረስ ህይወትን መስዋዕት አድርገን ነው እዚህ ቦታ ላይ የምንሰራው። ደግሞ ብዙዎቻችን ቤተሰብ እናስተዳድራለን። ቤተሰብ መርዳት ይጠበቅ ብርሃት አንድ ሰው ሰርቶ ደግሞ ማግኘት አለበት። ከዛ አንጻር ኢኮኖሚካሊ በጣም ጭንቀት ይፈጥራል። ከዛ በዘለለ ደግሞ አስተሳችን ስትበይ ደግሞ የሚፈጥሩ ኢኮኖሚካል ስትረሱ አለና ስትረሶቹ ተደራራቢ ይሆናሉ።
በሚኒስትሮች ምክር ቤት እንዲከፈል ታዞ የነበረው ልዩ አበል እስካሁን ካለመከፈሉ በተጨማሪ የሕክምና ባለሙያዎቹ የሚከፈላቸው ደሞዝ ለኑሮ በቂ አለመሆኑና ጊዜውን ጠብቆ አለመሰጠቱም ለሕክምና ባለሙያዎቹም ሆነ በድጋፍ ሰጭነት የሚያገለግሉ አካላት የኢኮኖሚ ችግር ውስጥ እንደከተታቸው ዶክተር ኤፍሬም ጨምረው ያስረዳሉ።
ደሞዝ የመዘግየት ችግር አለ። እኔ ላይ ተከፍሎም ጳጉሜ ላይ የተከፈለን ጊዜ አለ፣ 2 ወር በሌለ ማለት። እሱ ደግሞ በራሱ የሚፈጥረው ጫና አለ። አንድ ሶርሳችን ያቸው ደሞዝ በሆነችበት አበሉ በተያዘበት ሁኔታ ያቸው ደሞዝ ደግሞ 2 ወር ድሌ ስታደርግ ኢኮኖሚካሊ በጣም ስትረስ ውስጥ ነው የምትገቢ ማለት። እንደሌላ ሰው እንዲታረው አሉጠሽ መንብዳሽ ና የምታገኘው ነገር አይሆንም። ምክንያቱም እኛ የምንሰራው ኮቪድ-19 ሴንተር ላይ ነው። በማህበረሰቡም ቢሆን የሆነ ያህል አንቺን አሁን ፍሪ ሆኖ የሚቀርብሽ ሰው ላይኖር ይችላል፣ ለህይወታቸው ከመስቀት አንጻር ማለት ነው። ከዛ አንጻር ነገሮችን አሁን ኑሮሽ ራሱ ነገሮችን አሳልጠሽ የመኖር ሁኔታ ላይኖር ይችላል እኛ ጋር ሲሆን።
በሚኒስትሮች ምክር ቤት ውሳኔ መሰረት በኮቪድ-19 ወረርሽኝ ዙሪያ የሚሳተፉና ልዩ የአበል ክፍያ እንዲከፈላቸው የተወሰነው ወረርሽኙን ለመከላከል ለተቋቋመው ግብረ ኃይል አስተባባሪዎች፣ ሐኪሞች፣ አምቡላንስ ላይ የሚሰሩ ሰራተኞች፣ የጽዳት የጥበቃና የመሳሰሉ ስራዎችን የሚሰሩ ድጋፍ ሰጪ አካላት ሲሆን የክፍያው መጠንም እንደየስራ ድርሻቸው በቀን ከ1150 እስከ 300 ብር እንዲሆን ያዛል። ዶክተር ኤፍሬም ይህ ክፍያ አዲስ አበባ ከተማ በኮቪድ-19 ዙሪያ ለሚሰሩ ሐኪሞች ሁለት ጊዜ መከፈሉን ገልጸው በሌሎች ክልሎች ላይ ለሚገኙ ሐኪሞች አለመከፈሉ ግን የበለጠ ጥያቄ ፈጥሮብኛል ይላሉ።
በተለየ መልኩ ግን አዲስ አበባ የሀገሪቷ ዋና ከተማ ላይ የሚሰሩ የሕክምና ባለሙያዎች አንድ ጊዜ ብቻ ሳይሆን ሁለተኛ ዙር ተከፍሏቸዋል። ሁለተኛው ዙር ደግሞ ቅርብ ጊዜ ነው የተከፈላቸው። ይሄ ነገር ደግሞ አጠቃላይ የተፈጻሚነቱ በሀገር ደረጃ ነው የሚለው እዛም ላይ ማለት ነው። የጠዋጅ ላይ ግን በአዲስ አበባ ብቻ ተፈጻሚ ሆኖ ሌሎቹ ክልሎች ላይ ተፈጻሚ አልሆነ ከምግራ እየገባ ነው።
ሌላው በጉዳዩ ላይ ያነጋገር ነው ዶክተር እሸቱ ታደሰ በቦንጋ ከተማ በሚገኘውና በከፋ ዞን ውስጥ ብቻኛ በሆነው የኮሮና ህክምና ማዕከል ውስጥ የአካባቢ ጤና አጠባበቅ ባለሙያና የአራተኛ አመት የህክምና ተማሪ ነው። ከማዕከሉ በተጨማሪ ለኮሮና ታማሚዎች የቤት ለቤት ህክምና አገልግሎት የሚሰጠውና ነፍሳችንን ገብረን ነው የምናገለግለው የሚለው ዶክተር ሸቱ የሚከፈላቸው ደሞዝ ለቤት ኪራይ፣ ለምግብና ለመሳሰሉት መሰረታዊ ወጪዎች እንኳን እንደማይበቃ በመግለጽ የህክምና ባለሙያው ያለበትን ቅሬታ እንዲህ ያስረዳል።
እኛ ራሳችንን ነፍሳችንን የታችንን አካልፈን ፈቅን ገብረን የምንሰራ የጤና ባለሙያዎች ነን። ተጋላጭነቱ በጣም የከፋ ነው። ጉዳት ሲደርስና ሞት ሲደርስ ምንም ተጠቂዎቹ እኛ ነን። የትኛውም አይነት ኬዝ የሚመጣ መጀመሪያ የምንሳተፈው እና ራሳችን አሳልፈው የሚሰጠው እኛ ነን እና አብዛኛው እንዲሁም ማለት ይቻላል ውጭ ነው የሚኖረው ተከራይቶ ማለት ነው እየከፈለ የሚኖረው። የኑሮ ውድነትን ታውቂያለሽ፣ በጣም የናረ ኑሮ ውድነት በዚህ ሰዓት አለ። የምንመገበው ምግብ ውጭ ነው የምንበላው፣ የሚያቀርብልን አካል የለም። ስለዚህ ለነዛ ወጪዎችና ሁለት ወጪዎችም ይኖራሉ እና እነሱ ስናወጣ በጣም ያነሰ ገንዘብ ነው የምናገኘው። ጤና ባለሙያ ለሚሰራ ይህን ያህል የተጋላጭነት ክፍያ ያስፈልገዋል ብለው ወስነዋል። ይህን ደግሞ በበቂ ጥናት አረጋግጠው ነው የወሰኑት። እኛ ከምንኖረው ኑሮና ከሚከፈለን ገንዘብ አንጻር ስትመለከቱ በጣም ያነሰና በጣም ተቸግረን እንደምንኖር ነው በደንብ አድርጌ አስረግጬ የምናገረው ማለት ነው። እንደውም አብዛኞቹ በጣም ተቸግረው ሲኖሩ አያለሁ፣ እኔም እንደዛው ማለት ነው። በጣም ነው የምንቸገረው።
ዶክተር እሸቱ ጨምሮ በአዲስ አበባና በክልል ከተሞች መካከል ያለው የአበል አከፋፈል ልዩነትና የደሞዝ መዘግየት እንዲስተካከልም ጠይቋል።
ሌሎች ክልሎችና የአስተዳደር ከተሞች ላይ ተከፍሏቸው ለእኛ ግን እስካሁን ድረስ አለመከፈሉ በጣም በጣም ቅር ብሎናል። ልክ አይደለም። በተጋላጭነት ክፍያም ደረጃ እንዲከፍለን እንዲደረግ ነው የምናሳስበው።
የሕክምና ባለሙያዎቹ የአበል ክፍያ ጥያቄያቸውን ለሚገኙባቸው ዞኖችና ክልሎች አቅርበው በቂ መልስ ባለማግኘታቸው ጤና ሚኒስትርን ጨምሮ ወደ ሌሎች የሚመለከታቸው የፌዴራል መስሪያ ቤቶች ቅሬታቸውን ለማስገባት እየተዘጋጁ መሆኑን ነግረውናል። በጉዳዩ ላይ አስተያየታቸውን እንዲሰጡን የጤና ሚኒስትርን ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው ባይሳካም ምላሻቸውን ካገኘን ጉዳዩን ይዘን እንመለሳለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። አሜሪካ ውስጥ ብዙም ያልተለመዱ ከሚመስሉ ባህሎች መካከል አንዱ በየዓመቱ የምስጋና ቀን ወይም ታንክስጊቪንግ ተብሎ የሚጠራው የበዓል ቀን ለምግብነት የሚውለው ተርኪ በአሜሪካ ፕሬዝዳንት ምህረት የሚደረግበት ስነ ስርዓት ነው። ይሄ በየዓመቱ የሚደረገው የፕሬዝዳንቱ ባህላዊ ስርዓት የራሱ ታሪክ እንዳለው ገልጾ ባልደረባችን ላኮፖልዚ ዘገባ ልኳል። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በአሜሪካ የምስጋና ቀን ወይም ታንክስጊቪንግ ተብሎ የሚታወቀው በዓል ዋና ማድመቂያው በበዓሉ ምሽት ለእራት ተዘጋጅቶ የሚቀርበውና ተርኪ በመባል የሚታወቀው በሰሜን አሜሪካ የመጀመሪያዎቹ ቅኝ ገዢዎች ምግብ የነበረ የአእዋፍ ዝርያ ነው። የአሜሪካ ፕሬዝዳንቶች ለተርኪ ምህረት የሚያደርጉበት በዓል ከተጀመረም 10 ዓመታት ተቆጥረዋል። የመጀመሪያ ሆኖ ተመዝግቦ የተገኘው ለተርኪ የተደረገ ምህረት የተከናወነው ግን በፕሬዝዳንት አብርሃም ሊንከን ነበር። በወቅቱ የፕሬዝዳንቱ ልጅ የነበረው ቴድ አባቱ በስጦታ የመጣለትን ተርኪ እንዳይበላው ስለጠየቀው ምህረት አደረገለት። ከዛን ጊዜ ወዲህ እንደ ጆን ኤፍ ኬኔዲ፣ ሮናልድ ሬጋንና ሪቻርድ ኒክሰን የመሳሰሉት ፕሬዝዳንቶች አልፎ አልፎ ምህረት ቢያደርጉም ድርጊቱ አሁን ባለው መልክ ስርዓት ይዞ መካሄድ ጀመረው ግን ከቅርብ ጊዜ ወዲህ ነው። እንደ አውሮፓውያን አቆጣጠር በ1989 ዓ.ም ተመረጠ። በመጀመሪያው ጆርጅ ቡሽ ፕሬዝዳንትነት ዘመንም አመታዊ ስነ ስርዓት ተደርጎ በቋሚነት መካሄድ ጀመረ።
After all, this turkey represents America's 45
የሆነ ሆኖ የቱርኪ ሌሎች 45 ሚሊዮን የሚሆኑ የምስጋና ቀን በዓላችንን ያለ ተተኪ የሚያደምቁ ተርኪዎችን የሚወክል ነው። ስለዚህ ተርኪ ቀለል አርገው እኛ እዚህ ያለነው አንተን ለማገልገል ነው።
ለምህረት የሚቀርበው ተርኪ መመረጥ የሚጀምረው ኮራት በፊት በብሔራዊ የተርኪ ፌዴሬሽን አማካኝነት ነው። የሚመረጡት ተርኪዎች ሁለት ናቸው። አንዱ በዋይት ሃውስ ለሚደረገው ስነ ስርዓት የሚቀርብ ሲሆን ሁለተኛው ግን መጠባበቂያ ነው። ሎፎቹ የአንደኛ ደረጃ ተማሪ የሆኑ ህፃናት ስም ያወጡላቸዋል። ብዙዎቹ ፕሬዝዳንቶች ቀኑን የመዝናኛ አጋጣሚ አድርገው ይወስዱታል።
Time flies even if turkeys don't.
ተርኪዎች ባይበሩም ጊዜ ግን ይበራል።
ከምስጋና ቀን በፊት ባለው ማክሰኞ ተርኪዎቹ በዋሽንግተን መሃል እምብርት ላይ ወደሚገኘው ዋሽንግተን ሆቴል ይወሰዳሉ። በተዘጋጀላቸው ምቹ ክፍል ውስጥም ሆነው በቆሎና ሰማያዊ እንጆሪ እየተመገቡ በጣሪያ ላይ ለሚደረግ የፎቶ ስነ ስርዓት ይዘጋጃሉ። ቀኑ ሲደርስ ደግሞ ወደ ዋይት ሃውስ ይወሰዳሉ።
Butter, I wish you a lot of luck, but I hereby grant you a full and complete pardon.
Butter, መልካም እድል እመኝልሃለሁ። እኔም ከዚህ ጊዜ ጀምሮ ሙሉ ምህረት አድርጌልሃለሁ።
ከስነ ስርዓቱ በኋላ ምህረት የተደረገላቸው ወፎች ቀሪ የእድሜ ዘመናቸውን ወደሚያሳልፉበት ቨርጂኒያ ክፍለ ግዛት ውስጥ ወደሚገኝ የፖሊቴክኒክ ማዕከል ይወሰዳሉ።
ይህ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ነው። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዛሬ 5 ዓመት በ2008 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ሶሪያ ዱማ ከተማ ውስጥ በአንድ እጅግ የደራ የገበያ ቦታ ላይ በኢራንና በሩሲያ የሚደገፈው የአሳድ አገዛዝ ሚሳኤሎችን አከታትሎ ከተኮሰና ከደበደበ በኋላ የወጡት የተገደሉና የቆሰሉ ወንዶችን፣ ሴቶችና ሕፃናትን የሚያሳዩ ፎቶዎች ልብ የሚሰብሩ ናቸው። በጥቅምት 20ው ጥቃት 70 ሲቪሎች ተገደሉ፣ ሌሎች 500 ቆሰሉ። እነዚህ ምስሎች በ9 ዓመት ተኩል ጊዜ ውስጥ ከግማሽ ሚሊዮን በላይ ህይወት የበላው የባሻር አላሳድ ጦርነት ያስከፈለውን ዋጋ እጅግ አሳዛኝ በሆነ ሁኔታ የሚያስታውሱን ናቸው ብሎ ይጀምራል የዛሬው ርዕሰ አንቀጽ መልእክቱን። የዱማ ጥቃት ሰለባዎችንና ሌሎችም በአሳድ አገዛዝ የተፈጸሙ ዘግናኝ የጭካኔ አድራጎቶችን ለማሰብ የዩናይትድ ስቴትስ የውጭ ጉዳይና የገንዘብ መስሪያ ቤቶች በ2019 ዓመተ ምህረቱ በአውሮፓ የዘመን አቆጣጠር የሲዛር ሶሪያ የሲቪሎች ጥበቃ ድንጋጌ ስር በወደቁ 19 ግለሰቦችና ሌሎችም ባለስልጣናት ላይ ማዕቀቦችን መጣላቸውን ርዕሰ አንቀጹ አመልክቷል። ይቀጥልናም የውጭ ጉዳይ መስሪያ ቤቱ በሶሪያ የመከላከያ ኃይሎች በኢራን በሚደገፉ አፍቃሪ አሳድ ታጣቂዎችና ከሚሊሻው አዛዦች አንዱ በሆነው ሳቅ ሮስትሮም ላይ ሶሪያ ውስጥ ተኩስ እንዲቆም ሲደረግ የቆየውን ጥረት በማስተጓጎላቸው ማዕቀብ የተጣለባቸው መሆኑን ገልጿል። ኦኤፍኤሲ በሚል ምህጻር የሚጠራው የገንዘብ ሚኒስቴር የውጭ ጥሪቶች ቁጥጥር ቢሮ በሶሪያ ወታደራዊ ባለስልጣናት፣ በሶሪያ ፓርላማ አባላት፣ በሶሪያ መንግስት ይዞታዎችና የአሳድ የፔትሮሊየም ኢንዱስትሪ እንዲያንሰራራ ለማድረግ በሚጥሩ ሊባኖሳውያን ላይም መስሪያ ቤቱ እርምጃዎችን መውሰዱን ርዕሰ አንቀጹ ይናገራል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እንደጠቆሙት ይላል ርዕሰ አንቀጹ፣ የትራምፕ አስተዳደር ማዕቀቦች የአሳድ አገዛዝ የሶሪያን ተቋማት ምን ያህል እንዳነቀዟቸው አጉልተው ያሳያሉ። የገንዘብ ሚኒስትር ስቲቨን ምኑቺንም የአሳድ አገዛዝና ደጋፊዎቻቸው ስለሚፈጽሙት ጭቆናና አፈና መስሪያ ቤታቸው የመጣኔ ሀብት ጫና ማድረጉን እንደሚቀጥል በብርቱ አመልክተዋል። ማዕቀቦች ከተጣሉባቸው 19 ግለሰቦች ጋር የንግድም ሆነ ሌሎች ስራዎችን የሚያከናውን ሁሉ ራሱን ለማዕቀብ እንደሚያጋልጥ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ማስጠንቀቃቸውን ርዕሰ አንቀጹ ይጠቁምና እርምጃዎቹ ለበጎ አድራጎት ጉዳይ የሚከናወኑ ሰብአዊ እርዳታ ነክ ግብይቶችን፣ ድጋፍና ክንዋኔዎችን እንደማይመለከቱ የዩናይትድ ስቴትስ መንግስትም ለሶሪያ ህዝብ ሰብአዊ እርዳታ መስጠቱን እንደሚቀጥል አስታውቀዋል ይላል። ፓምፔዮ በመቀጠልም በመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ውሳኔ ቁጥር 2254 መሰረት ዘላቂ የፖለቲካ መፍትሄ እንዲገኝ ለሚጠይቀው የሶሪያ ህዝብ መልስ ለመስጠት ዩናይትድ ስቴትስ ቁርጠኛ ነች ብለዋል። ለዚህም ሲባል በመላ ሀገሪቱ ተኩስ እንዲቆም፣ የፖለቲካ እስረኞች ሁሉ እንዲለቀቁ፣ አዲስ ህገ መንግስት እንዲረቀቅ፣ እንዲሁም በመንግስታቱ ድርጅት ታዛቢነት ነጻና ፍትሃዊ ምርጫ እንዲካሄድ የድርጅቱ ልዩ ልዑክ ጌል ፔደርሰን ያሰሙትን ጥሪ እንደሚደግፉ ፓምፔዮ ተናግረዋል። የአሳድ አገዛዝ ምርጫ አለው አሉ የውጭ ጉዳይ ሚኒስትር ፓምፔዮ። ለዚህ 10 ዓመት ያህል ላስቆጠረ ጦርነት ሰላማዊ መፍትሄ የሚሰጥ የማይታጠፍ እርምጃ መውሰድ አሊያም እያሽመደመዱት የሚቀጥሉትን ማዕቀቦች መጋፈጥ። ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።